Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ከሚሰሙት ጉዳዮች መካከል
ከዛሬ ጀምሮ ባጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የማስተማር አገልግሎት እንድትቀላቀሉ ጥሬን ማድረግ ፈልጋለሁ።
ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ ኢትዮጵያ በጥሮታ ለሚገኙ መምህራን ጥሪ አቅርባለች። ዝርዝር ጉዳዩ ቆየት ብሎ ይሰማል።
የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ ነገሮች እንግዲህ ተደማምረው የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከተውታል ማለት ነው።
50 ዓመታትን ያስቆጠረው የባቢሌ ዝሆኖች መጠለያ የመጥፋት አደጋ እንደተጋረጠበት ስለመሰማቱ የሚያወሳው ዘገባም በምሽቱ ይደመጣል። ተጨማሪ ዘገባዎችም የተካተቱበትን ምሽት ዝግጅት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ላለፉት 65 ዓመታት ስዕሎችን በፍየል ቆዳ ላይ በመሳል አድናቆትን ያተረፉት ክቡር ዶክተር ሎሬት አርቲስት ለማ ጉያ ከዚህ ዓለም በሞት መለየታቸውን የፋና ብሮድካስቲንግ ኮርፖሬሽን አስታውቋል። ክቡር ዶክተር አርቲስት ለማ ጉያ በሕክምና ሲረዱ ቆይተው በተወለዱ በ92 ዓመታቸው ነው ዛሬ ያረፉት። አርቲስት ለማ ጉያ ከ10,000 በላይ ስዕሎችን በመሳል አድናቆት ያተረፉ ሲሆን ስራዎቻቸውንም በቢሾፍቱ ከተማ በሚገኘው ለማ ጉያ የስነ ጥበብ ማዕከል ውስጥ ለጎብኚዎች ያሳዩ ነበር። የቀብር ስነ ስርዓታቸውም ሐሙስ በቢሾፍቱ ከተማ የሚፈጸም ይሆናል። የኢፌድሪ መከላከያ ሰራዊት ተጨማሪ 2 እዞችን በአዲስ መልክ ማደራጀቱን መግለጹን ተከትሎ የትግራይ ክልል መንግስት ባወጣው መግለጫ ከክልሉ ጋር በተያያዘ የመከላከያ ሰራዊትና ጦር መሳሪያ መንቀሳቀስ አይችልም ሲል አስታወቀ። የኢፌድሪ መከላከያ ሰራዊት የሚሰጡኝን ግዳጆች በፍጥነት ማከናወን ያስችሉኛል ያላቸውን 2 እዞች በአዲስ መልክ ማደራጀቱን የገለጸው ባለፈው ሳምንት ነበር። የትግራይ ክልል መንግስት ከትላንት በስቲያ ቅዳሜ ባወጣው መግለጫ ግን አሁን ያለው የፌደራል መንግስት የመከላከያ ሰራዊት እንደ አዲስ የማደራጀት ስልጣን ስለሌለው ከትግራይ ጋር የተያያዙ የስምሪትም ሆነ የአመራርና የአደረጃጀት ለውጦች የሰራዊትም ሆነ የጦር መሳሪያ እንቅስቃሴ ፍጹም ተቀባይነትና ተፈጻሚነት የለውም ብሏል። መግለጫውን ተከትሎ ከመከላከያ ሰራዊት መልስ ለማግኘት ያደረግነው ጥረት ባይሳካም አንድ የሰራዊቱ ከፍተኛ መኮንን ለሀገር ውስጥ መገናኛ ብዙሃን ሰራዊቱ በማንኛውም የሀገሪቱ አካባቢ ተንቀሳቅሶ ስራውን ለመስራት የሚያስቆመው አካል የለም ማለታቸው ተዘግቧል። ዘገባውን ያደረሰን ሙልጌታ ጽባ ነው። ለሳምንታት በተቃውሞ ስትውናጥ የከረመችው ናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ በሀገሪቱ ሰላም እንዲወርድ ትላንት እሁድ ተማጽኖ አሰምተዋል። ለሁለት ሳምንት የዘለቀውን የተቃውሞ እንቅስቃሴ ተከትሎ እየተፈጸመ ያለውን የዝርፊያ ተግባር የሀገሪቱ ባለስልጣናት ለማስቆም እየጣሩ ሲሆን የናይጄሪያው ርዕሰ ብሔር ከሰላም ተማጽኗቸው ጋር አያይዘው በሁከቱ ህይወታቸው ላለፈው ሰላማዊ ሰልፈኞችና የጸጥታ ኃይሎች እንዲሁም ንብረታቸው ለወደመባቸው ሰዎች ፍትህ የሚያገኙበት ምርመራ ሌጎስ ላይ እንዲከፈት የሚደግፉ መሆናቸውን አመልክተዋል። መላው የሀገሪቱ ህዝብ ሰላሙንና ወንድማማችነቱን እንዲጠብቅም ፕሬዝዳንቱ ተማጽነዋል። ፕሬዝዳንት ቡሃሪ ብጥብጡን በተመለከተ ምንም መግለጫ ሳይሰጡ በመክረማቸው በከባዱ መተቸታቸው አይዘነጋም። አምነስቲ ኢንተርናሽናል እንዳስታወቀው ለሁለት ሳምንታት በዘለቀው ሁከት ቢያንስ 56 ሰዎች ተገድለዋል። የሀገሪቱ ባለስልጣናት የተቃውሞ እንቅስቃሴው በወንጀለኞች ተጠልፏል ሲሉ፣ ተቃዋሚ ሰልፈኞች ደግሞ ይህን የሚሉት የእኛን ጥያቄዎች ለማጣጣል ነው ብለዋል። የናይጄሪያ ፕሬዝዳንት ጽፈት ቤት በመግለጫው በዝርፊያና ንብረት በማውደም የተጠረጠሩ 229 ሰዎች ሌጎስ ውስጥ ለፍርድ ይቀርባሉ ብሏል። ዩናይትድ ስቴትስ በኮቪድ-19 ሳቢያ የሞቱትና በቫይረሱ በተያዙት ሰዎች አሃዞች በዓለም ቀዳሚውን ስፍራ እንደያዘች ባለችበት በአሁኑ ወቅት የዋይት ሃውስ ጽፈት ቤት ሹሙ ማርክ ሜዶውስ ሀገሪቱ ወረርሽኙን አትቆጣጠርም ይልቁንም የምንቆጣጠረው መከላከያ ክትባቶቹን መድኃኒቶቹንና ሌሎችንም አስፈላጊ ግብዓቶችን ማግኘታችንን ነው ሲሉ ተናገሩ። ማርክ ሜዶውስ ይህን ያሉት ትላንት እሁድ ከሲኤንኤን የቴሌቪዥን ጋዜጠኛ ጄክ ታፐር ጋር ባደረጉት ንትርክ የታየበት ቃለ መጠይቅ ላይ ነው። የፕሬዝዳንት ዶናልድ ትራምፕን የወረርሽኝ አያያዝ የተከላከሉት ማርክ ሜዶውስ ትራምፕ ሁሉን ነገር አድርገዋል። ዛሬ የተሻለ ሁኔታ ላይ ነን። ባይደን ቢሆኑ ኖሮ ሁሉን ነገር ዘጋግተው ያስቀምጡት ነበር ብለዋል። የነገ ሳምንት ማክሰኞ በሚካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት ትራምፕን የሚፎካከሯቸው የዲሞክራቲክ ፓርቲው እጩ ጆ ባይደን አስከትለው በሰጡት ምላሽ ትራምፕ ወረርሽኙን የመቆጣጠር ብቃት እንደሌላቸው አሳይተዋል። ማርክ ሜዶውስ የተናገሩት አምልጧቸው አይደለም። ከመጀመሪያው አንስቶ ፕሬዝዳንት ትራምፕ ቀውሱን በተመለከተ የሚከተሉትን ስትራቴጂ ነው በግልጽ ያሳዩን ብለዋል። ያም በወረርሽኙ እጅ ሰጥቶ እንደሌለ በመቁጠር እልም ብሎ ይጠፋል ብሎ ተስፋ ማድረግ ነው። ግን አልጠፋም አይጠፋምም ሲሉ ባይደን አስረድተዋል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ቪኦኤ አምሃሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶቻችንን አዳምጡ፣ ሐሳብ ጥቆማችሁንም አድርሱን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ በጥሮታ ላይ ያሉና በሌሎች ስራዎች ላይ የተሰማሩ መምህራንን ለበጎ ፍቃድ የማስተማር ስራ እየጠራች ነው። መምህራኑ ኮሮና ቫይረስን ለመከላከል ሲባል ቁጥራቸው በሚጨምረው የመማሪያ ክፍሎች ምክንያት የሚፈጠረውን ጫና ለመቀነስ እንደሚያግዙም ተነግረዋል። የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያም እኔም ማስተምራለሁ በሚል መሪ ቃል ይፋ የተደረገውን ንቅናቄ በመቀላቀል ዛሬ በዳግማዊ ምኒልክ ትምህርት ቤት ተገኝተው ማስተማር ጀምረዋል። ፀሐይ ዳምጠው ተጨማሪ አላት።
26 ሚሊዮን የኢትዮጵያ ተማሪዎች በኮሮና ወረርሽኝ ምክንያት እቤት መዋል ከጀመሩ ከሰባት ወር በላይ እንዳስቆጠሩ ነው የተገለጸው። ዛሬ በአዲስ አበባ የተካሄደው ስነ ስርዓትም ይህንኑ የተቋረጠ ትምህርት ከማስቀጠል ጋር የተገናኘ ነው። በወረርሽኙ ምክንያት የተቋረጠውን ትምህርት ለማስቀጠል የከተማ አስተዳደር የተለያዩ ተግባራትን ሲያከናውን ነበር ያሉት ምክትል ከንቲባ አዳነች አቤቤ አሁንም ወረርሽኙ ስላልጠፋ ተማሪዎችና መላው የትምህርት ማህበረሰብ ተገቢውን ጥንቃቄ እንዲያደርጉ አሳስበዋል።
አሁንም የኮሮና ቫይረስ ተግዳሮት ከሀገራችን ወጥቷል ማለት አይደለም። ነገር ግን እንዴት መከላከል እንዳለብን፣ ምን ጥንቃቄ ማድረግ እንዳለብን በደንብ ልምድ አግኝተንበታል። የተለያዩ ግንዛቤ ማስጨበጫ ስራዎች ሲሰሩ ቆይተዋል። የተለያዩ ቁሳቁሶችን በሀገራችን ማምረት ጀምረናል። የጤና ተቋማትም ጉዳዩን ወዴት እየሄደ እንዳለና ያለበትን ደረጃ አይተው ምክሮችን በመስጠት ስራዎቻችንን ሳናቋርጥ፣ ነገር ግን ጥንቃቄያችንን እያጠናከርን ስራዎቻችንን መስራት እንደምንችል በሰጡን ምክር መሰረት ትምህርት ቤትን ዛሬ ማስጀመር በተለይ ለሃይ ስኩል ግድ ስላለን እዚህ ተገናኝተናል። እንግዲህ እናንተም ወደ ትምህርት ቤት ስትመለሱ በዋናነት ትኩረት ማድረግ ያለባችሁ አንዱ ትምህርታችሁ ላይ ነው። ሁለተኛው ራሳችሁን ቅድሚያ ሰጣችሁ ከኮሮና ቫይረስ ራሳችሁ መከላከል ነው።
ምክትል ካንቲባው አክሎም ሁሉም በጎ ፈቃደኛ ማህበረሰብ የማስተማር ተግባሩ ላይ እንዲሳተፉ ጥሪ አቅርቧል። በአዲስ አበባ ከተማ የ8ኛ እና የ12ኛ ክፍል የገጽ ለገጽ የማካካሻ ትምህርት መጀመሩም ተገልጿል። የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ደግሞ እኔም አስተምራለሁ በሚል መሪ ቃል የሚካሄደውና የመምህራንን ጫና ለመቀነስ የታቀደውን የበጎ ፍቃድ ንቅናቄ የ12ኛ ክፍል ተማሪዎችን በማስተማር አስጀምሯል። በትምህርት ቤቱ በሚወጣ መርሃ ግብር መሰረት ለ45 ቀን የማስተማር ስራውን እንደሚያከናውኑም ተናግሯል።
በሁሉም የሀገራችን አካባቢዎች ያላችሁ፣ በመንግስት ስራ ላይ የተሰማራችሁ፣ በግል ስራ ላይ የተሰማራችሁ፣ ምናልባትም በተለያየ ምክንያት ከተለያየ የትምህርት ተቋማት ተመርቃችሁ ጊዜ ያላችሁ ወጣቶች ከዛሬ ጀምሮ ባጠገባችሁ በሚገኝ የሁለተኛ ደረጃ ትምህርት ቤት የአንደኛ ደረጃ ትምህርት ቤት ጎራ በማለት በመመዝገብ የሀገርን ጥሪ የመንግስትን ጥሪ የነዚህ ብሩህ አእምሮ ወጣቶችን ጥሪ እንድትቀበሉ የማስተማር አገልግሎት እንድትቀላቀሉ ጥሬን ማድረግ ፈልጋለሁ። እኔ ከዛሬ ጀምሮ በዚህ ሁለተኛ ደረጃ የዳግማዊ ምኒልክ ትምህርት ቤት የ12ኛ ክፍል ተማሪዎችን ፊዚክስ አስተምራለሁ። በሳምንት እንደሚወጣልኝ ፕሮግራም ተገኝቼ ተማሪዎችን ማስተማር ፈልጋለሁ። ከትምህርቱም ባሻገር ፊዚክስ እንዴት አይነት ፋውንዴሽናል የሆነ ሳብጀክት እንደሆነ ማስተማር ፈልጋለሁ። ስለዚህ ከዛሬ ጀምሮ አስተማሪ ነኝ ማለት ነው።
ተማሪዎች ከጤና ባለሙያዎችና መምህራን የሚሰጣቸው ምክርና አቅጣጫ በአግባቡ እንዲተገብሩም ጥሪ አቅርበዋል ሚኒስትሩ። ምክትል ካንቲባ አዳነች አቤቤ በበኩላቸው ተማሪዎች ከኮቪድ-19 በተጨማሪ የመማር ማስተማር ሂደቱን ለማስተጓጎል ከሚንቀሳቀሱ ጸረ ሰላም አካላት እንዲርቁ ጠይቋል።
ትምህርት ቤቶች የሰላም ማዕከል ናቸው። ትምህርት ቤቶች የሚያስተምሩ እውቀት የሚገበይባቸው ማዕከላት እንጂ ለሰላም መደፍረስ ቦታና ስፍራ አይደሉም። ሰላም ምናልባት ሰላምን አጥቶ ወደ እናንተ ጎራ የሚል ቢኖር ሰላምን ስጡት፣ ሰላምን አስተምሩት፣ ከእናንተ እንዲማር እድል ስጡት እንጂ በምንም አይነት ሰላማችሁን እንዲወስድባችሁ ክፍተት እንዳትሰጡ።
የከተማ አስተዳደሩ በዘንድሮ የትምህርት ዘመን የመማር ማስተማር ሂደት እንዲሳካ ከተማሪዎች ደንብ ልብስ ጀምሮ የመማሪያ ቁሳቁሶች እንዲሁም የንጽህና መጠበቂያ ቁሳቁሶች እንደሚያቀርብ ወይዘሮ አዳነች ጨምረው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ማናቸውም አስተያየቶችንም ሆነ ጥቆማዎችን በቪኦኤ አምሃሪክ የማህበራዊ ገጻችን በኩል አድርሱን። ከኢትዮጵያ ጠቅላላ የቆዳ ስፋት 8.5% የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይ በኦሮሚያና በሶማሌ ክልሎች መካከል በሚገኘው የባቢሌ ዝሆኖች መጠለያ ህገወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችል የመጠለያው ኃላፊዎች ለአሜሪካ ድምፅ ተናግረዋል። ስመኝሽ የቆየ ይህንና ሌሎች በኢትዮጵያ የተፈጥሮ ሀብት ላይ የተጋረጡ ፈተናዎች የሚዳስስ ዝግጅት ባለሙያዎችን አነጋግር አዘጋጅታለች። ቀጥሎ ይቀርባል።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያና በሶማሌ ክልሎች መሃል የሚገኘውና በኦሮሚያ የምስራቅ ሐረርጌ ዞን በሶማሌ ደግሞ የፋይዳና የሐረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓ.ም ጀምሮ በክልሎቹ በተፈጠረው የፖለቲካ ለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽህፈት ቤት ኃላፊ አቶ አደም መሐመድ ለአሜሪካ ድምጽ ተናግረዋል።
እንደ ሀገር በነበረው ጊዜያዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም ጥቂት ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ ደግሞ ወሳኝ የሚባሉ የዞን የሚኖሩበትን፣ የሚዋለዱበትን፣ የሚራቡበትን፣ ምግብ የሚያገኙበትን፣ ውሃ የሚያገኙበትን የኤረርና ጎበኔ ሸለቆችን በመያዝ ውስጡ በመስፈር ዝሆኖቹ እና ሌሎች የዱር እንስሳት በነጻነት እንዳይንቀሳቀሱ የማድረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመገንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አስወጣንም የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነኚህ ነገሮች እንግዲህ ተደማምረው የዱር እንስሳቱን በከፍተኛ ሁኔታ አደጋ ውስጥ ከተውታል ማለት ነው።
በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ።
የህግ የበላይነትን ለማስከበር መንግስት ብዙ እርምጃ ወስዷል። ከተለያዩ አካላት ጋር ለመስራት ተሞክሯል። ከተለያዩ አካላት ጋር ለመስራት ሙከራዎች እየተካሄዱ ነው። ሁሉም የሚመለከተው አካል አምኗል። አዎ መጠለያው የሀገር ሀብት ነው፣ ያስፈልጋል። እስካሁን ድረስም ህብረተሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ስላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት ያቻለው። ምክንያቱም እዛ የገባው ህዝብ በሁለቱ
የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ።
አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ከዚህ ጋር ይገጠም ሲያገኝ ሰው ይገላል። በዛም በቀን ሰውም ዞን ይገላል። በዚሁ ከቀጠለ ምናልባት ከሁለት ዓመት በኋላ ዞን አይኖርም።
ከህገ ወጥ ሰፈራ በተጨማሪ ህገ ወጥ አደን በባቢሌ መጠለያና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት 20 ዓመታትም ኢትዮጵያ 90% የሚሆኑ ዝሆኖቿን አጣ። በአሁኑ ሰዓት ኢትዮጵያ ውስጥ 1900 ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሙኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይገልጻሉ።
ጥፋቱ የሚከሰተው በኢትዮጵያውያን ነው። የውጭ ዜጎች በንግድ ስርዓት ውስጥ ከገባ በኋላ ነው። እንግዲህ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ህጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ $150,000 የሚሸጥ ከሆነ ሁለቱን ጥርሱን በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ህጉ በብር ቅጣት ከሆነ እስከ $30,000 ይቀጣል፣ ስርዓት ከሆነ እስከ 5 ዓመት ይቀጣል የሚለው። ስለዚህ ያንን ብር ከፍሎ $150,000 ወይም $200,000 ሽጦ $30,000 መቀጣት ምንም ማለት አይደለም። ስለዚህ ኢንክሬጅ የሚያደርግ ነው፣ ዲስከሬጅ የሚያደርግ የህግ አግባብ አይደለም ያለው።
ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ 13 በፌዴራል ደረጃ የሚተዳደሩና 14 በክልሎች የሚተዳደሩ በአጠቃላይ 27 ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላ የቆዳ ስፋት 8.5% የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል።
ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል ኢትዮጵያ ውስጥ። ለምሳሌ ራይኖ፣ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉት አለ። እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቦረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቦረስ ማነው እንስሳቶች፣ ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በህገ ወጥ መልክ ሲወጣ። ስለዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ አህያ ዋይልድ ዳፍ፣ እነሱ አሁን የሉም፣ ሬር ኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይዴጌ አካባቢ ያንጉዲ ድረስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግን ዋይልድ ዳፍ የሜዳ አህያ የሚባለው ሬር ኬዝ ነው።
የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰውን ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል።
የዱር እንስሳት ሀብት በዲስፐርስ አለ በታቸው እናን እዚህ ያለውን ፍሬ በልቶ እዛ ማዱ በመጣላቸው እንደገና በተፈጥሮ ራሱንን መልሶ ኢኮሲስተሙን ጠብቆ ሰርቫይቭ እንዲያደርግ ያደርጋል። ደኖች መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆንና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የጸደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ 25 ተራራዎች ከ4000 ሜትር ከፍታ በላይ ነው ያሏት። የእነዚህ መጠበቅ የኢትዮጵያ ህዝብ ህልውና እንዲቀጥል ማድረግ ነው።
ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደና በህገ ወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በአሁኑ ወቅት የመረጃ ደህንነት ጉዳይ አሳሳቢ ደረጃ ላይ ደርሷል። በዓለም ዙሪያም ሀገራት፣ ተቋማትና ግለሰቦች በየደረጃው የዲጂታል መረጃ ደህንነታቸውን ለመጠበቅ የተለያዩ ጥረቶችን ያደርጋሉ። በኢትዮጵያም ጋዜጠኞች፣ የፖለቲካ ፓርቲ አባላት እንዲሁም የሰብአዊ መብት ታጋዮች በተለያዩ ወቅቶች የማህበራዊ ገጾቻቸው እየተጠለፉ ገንዘብ የሚጠየቁበትና ሌሎች ምስሎችና መረጃዎች የሚወጡበት አጋጣሚ እየጨመረ ነው። በመብቶችና ዲሞክራሲ እድገት መርሃ ግብር ዳይሬክተርና የዲጂታል ደህንነት አሰልጣኝ የሆነው አጥናፍ ብርሃኔ ከወራት በፊት በአማርኛ፣ በኦሮምኛና በእንግሊዝኛ የተዘጋጀና በድረገጽ ላይ የሚሰራጭ የዲጂታል ደህንነት መመሪያን አዘጋጅቷል። ከዚሁ ጉዳይ ጋር ተያይዞም ኤደን ገረመው አጥናፍ ብርሃኔን ተቋማትና ግለሰቦች ዲጂታል ደህንነታቸውን ለማስጠበቅ ሊወስዷቸው ስለሚገቡ ጥንቃቄዎች አነጋግረዋለች።
በዚህ ባለንበት ዘመናዊ ዓለም ውስጥ ሰዎች ስራቸውን፣ ትምህርታቸውን፣ የጓደኝነትና የቤተሰብ ቁርኝታቸውን ሳይቀር ምናባዊ በሆነው የድረገጽ የመረጃ ቋት ላይ ማስቀመጣቸው የተለመደ ነገር ሆኗል። ይሁንና ድረገጾች ላይ ማንነትና መረጃዎች በተደጋጋሚ ይሰረቃሉ። በተለይም ደግሞ ጋዜጠኞችና የሰብአዊ መብት ታጋዮች እንዲሁም ተጽዕኖ ፈጣሪ ሰዎች ለእንደዚህ አይነት የድረገጽ ላይ ሌብነት የተጋለጡ ናቸው። የዲጂታል ባለሙያው አጥናፍ ብርሃኔ በ2012 የካቲት ወር ላይ በአማርኛ፣ በኦሮምኛና በእንግሊዝኛ ያዘጋጀው ጋዜጠኞችና የሰብአዊ መብት ታጋዮች ራሳቸውን ከዲጂታል ጥቃት እንዲከላከሉ የሚያግዘውን መመሪያ አስፈላጊነት እንዲህ ይገልጻል።
ሴኩሪቲ መመሪያው የተዘጋጀው ጋዜጠኞችንና የሰብአዊ መብት ተሟጋቾችን የዲጂታል ደህንነታቸውን እንዲጠብቁ የሚያደርግ መመሪያ ነው ማለት ነው። ምንድን ነው? የተለያዩ ሶፍትዌሮችን ወይም ደግሞ ከዲጂታል ደህንነት ጋር የሚዛመዱ የተለያዩ አፕሊኬሽኖችን፣ ቱሎችን በተለያዩ ቋንቋዎች የሚያዘጋጅ ለትርፍ ያልተቋቋመ ኦርጋናይዜሽን ነው። በተለይ ከልምድም እንደምናውቀው የሰብአዊ መብት ተሟጋቾችና ጋዜጠኞች ስልካቸው ይጠለፋል፣ ዶክመንታቸው ይመዘበራል። በእስር ወቅት ኮምፒውተራቸውም ኮንፊስኬት ስለሚደረግ በውስጡ በዲጂታል መሳሪያዎቻቸው የያዛቸውም ዶክመንቶች እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ መመሪያ ነው።
ኢትዮጵያ ውስጥ በተለይም ጋዜጠኞችና የሰብአዊ መብት ተከራካሪዎች የዲጂታል ደህንነት አደጋ ላይ መሆኑንና ለዚህም በአብዛኛው መብቴ ተነክቷል የሚሉ አካላትና ቡድኖች እንዲሁም መንግስት ተጠያቂ እንደሚሆኑም አጥናፍ ይገልጻል። በተጨማሪም የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት የዲጂታል ጥቃት ማድረሻ መተግበሪያዎችንም እንደሚገዛ ይፋ ሆኗል ይላል።
ባለን ኤክስፒሪየንስ ብዙ የዲጂታል ጥቃቶች በመንግስት እንደደረሱ በሪፖርቶች ያሳያል። በተለይ መቀመጫውን ካናዳ ያደረገው ሲቲዝን ላብ የሚባል የቴክኖሎጂ ላይ ሪሰርች የሚሰራ ተቋም በጣም በተደጋጋሚ ሪፖርቶችን ሲያወጣ ነበረ። የኢትዮጵያ መንግስት በጣም የሚታወቁ የሃኪንግ ላይ የሚሰሩ ይሄ በመጥለፍ የሚታወቁ ካምፓኒዎችን በመቅጠር አገር ውስጥ ያሉትንም ሆነ ውጭ ሀገር ያሉ የፖለቲካ አራማጆች፣ የሰብአዊ መብት ተሟጋቾች እና ጋዜጠኞች ጭምር አካውንቶች ሲሰረቁ በሪፖርት የታየና እስካሁንም ዶክመንቶቹ በኢንተርኔት ላይ አሉ። ለምሳሌ ከዚህ ቀደም ከወጡት ሪፖርቶች መካከል አንደኛው በጣም ፒክቸሮችን ለምሳሌ የቀድሞውን የግንቦት ሰባት መሪ የዶክተር ብርሃኑ ነጋን ፎቶ ሲያወርዱ ከኢንተርኔት ላይ ሰዎች አብረው ከፒክቸሩ ጋር አታች የተደረጉ ማልዌር ወይም ደግሞ ኮምፒውተራችን ውስጥ ከገቡ በኋላ መረጃን ለሌላ ወገን አሳልፈው የሚሰጡ ጥቃቅን አፕሊኬሽኖች ወይም ሶፍትዌሮች ይጫኑና የዛን ሰው መረጃ አሳልፈው ይሰጣሉ ማለት ነው። ለምሳሌ አንደኛው የነዛ የካምፓኒዎቹ መልስ የሚሆነው በእነዚህ የሰብአዊ መብት ተሟጋቾች እና በተለያዩ ተቋማት ሲጠየቁ መልስ የሚሆነው እኛ ሶፍትዌሩን የምንሸጠው ሀገራት ከኛ የሚገዙት ለደህንነታቸው ለሀገር ደህንነት ሲሉ ነው እንጂ የሰብአዊ መብት ተሟጋቾችና ጋዜጠኞችን አታክ ለማድረግ አይደለም የሚል ግን እዚህ ሀገር ሲስተዋል የነበረው የኢሳት ጋዜጠኞች ሀክ ተደርገው ያውቃሉ። የተለያዩ ሶፍትዌሮች ወደ ኢሜሎቻቸው እየተላኩ አታችመንቶች ወደ ኢሜሎቻቸው እየተላኩ የኮሚኒኬሽናቸው አደጋ ላይ እንዲወድቅ ተደርጎ ያውቃል። ይህም በብዙ ሪፖርቶች የተደገፈ ነው። ስለዚህ ሀገር ውስጥ ያሉት ደግሞ አብዛኛውን ጊዜ የሰብአዊ መብት ተሟጋችም ሆነ ጋዜጠኛ ይታሰራል። ዘረበኋላም የሚጠቀሙባቸው የዲጂታል መሳሪያዎች በፖሊስ ተመዝብረው የተለያዩ አካውንቶቻቸው አደጋ ላይ ይወድቃሉ። ኢሜሎቻቸውን ምንድን ነው የዚህ ሀገሩ እኔም ኤክስፔሪንስ ስላለኝ ሀይል የተቀላቀለበት ነው። አንድ ሰው አካውንቱን አልሰጥም ካለ ወይም ካለች ድብደባ እና የተለያየ ማሰቃየት ስለሚደርስባቸው ያላቸውን ፓስዋርድ ወይም ደግሞ የይለፍ ቃል የተለያዩ ኢሜሎቻቸውን፣ የሶሻል ሚዲያ አካውንቶቻቸውን፣ ዶክመንቶቻቸውን የይለፍ ቃል ይሰጣሉ ማለት ነው። ይህም ምንድን ነው ድብደባን፣ ስቃይን፣ ፍራቻ የሚደርስ ነው።
ብዙ ሰዎች አብዛኛውን ጊዜ ለማስታወስ እንዲመቻቸው በማለት የይለፍ ቃላቶቻቸው ቀላል የሆኑ ስልክ ቁጥሮችና የልደት ቀናቶች እንዲሁም የቅርብ ሰው ስሞች መሆናቸው መረጃዎቻቸው እንዲመዘበሩ የተመቻቸ እድል ይፈጥራል የሚለው አጥናፍ ሰዎች መረጃቸውን ሊያጡባቸው የሚችሉባቸውን መንገዶች እንዲይዘራል።
ተማባጆቹ በጋዜጠኞችና በሚዲያ ተቋማት ላይ የሚደርሱ ጥቃቶች አሁን በጣም እየተለመዱ መጥተዋል። በተለይ ከጠንካራ የይለፍ ቃል አለማስቀመጥ ጋር ተያይዞ በቸልተኝነት የሚጠቀሙባቸውን የሶሻል ሚዲያ አካውንቶች ከፍተው በመተው በመሄድ የሚደረጉ አሉ። አንዳንዶቹ ደግሞ በአጭር የጽሁፍ መልእክት ፓስዋርድ ሪሴት በማድረግ እንግዲህ አሁን የዲጂታል ሴኩሪቲ አንዱ ራስን መጠበቂያ መርህ የሚባለው ኢንክሪፕሽን የሚባል ጽንሰ ሀሳብ አለ። ኢንክሪፕሽን ማለት አንድን ዶክመንት፣ አንድን ኮሚኒኬሽን አንደርስታንድ ወደማይደረግ ወደማይነበብ ኮድ ቀይሮ ማስቀመጥ ማለት ነው። ከዛ የተፈቀደለት ሰው ብቻ ያንን እንዲጠቀም ያንን ወደሚነበብ ትርጉም ወደሚሰጥ አረፍተ ነገር ስቴትመንት ቀይሮ እንዲረዳው ማድረግ ማለት ነው። እና በቀጥታ ስልክና የአጭር መልእክቶች አገር ውስጥ ባለ የቴሌኮም ፕሮቫይደር ወይም ደግሞ የስልክ አገልግሎት በሚሰጥ ካምፓኒ የቀጥታ የስልክና የአጭር መልእክት ልውውጦች በጣም የሴኩሪቲ ችግር ያለባቸው ናቸው። በዚህ ምክንያት ምንድን ነው ማንም የሀገር ውስጥ ያለ የቴሌኮም አገልግሎት የሚሰጥ መስሪያ ቤት ውስጥ የሚሰራ ተቋም የእኛን የስልክ ግንኙነትና የአጭር የጽሁፍ መልእክት የማየት እድሉ ሰፊ ነው ማለት ነው ከፈለገ። ስለዚህ የአብዛኞቹ ጋዜጠኞችና የሰብአዊ መብት ተሟጋቾች የሚጠቀሙባቸው የሶሻል ሚዲያ አካውንቶች እና የኢሜል አድሬሶች አድራሻዎች ላይ ፓስዋርድን የጠፋባቸውን ፓስዋርድ ድጋሚ ማግኛ መንገድ የአጭር የጽሁፍ መልእክት ስልኮቻቸውን ያስቀምጣሉ ማለት ነው። በዛ መንገድ የእነሱን አካውንት ኢዝሊ ይሰረቃሉ፣ እነሱ ቁጥጥር ውጭ እንዲወጣ ይደረጋል ማለት ነው።
ከዚህ በተጨማሪም ሰዎች በተለያየ አጋጣሚዎች ጊዜያዊ የሆኑና ተመሳስለው የተሰሩ ማህበራዊ ድረገጽ ሊንኮች እንዲላክላቸው በመደረግ መለያ ስማቸውና የይለፍ ቃላቶቻቸውን ካስገቡ በኋላ ማንነታቸው እንደሚሰረቅም አጥናፍ ይገልጻል። መተግበሪያው በነጻ በድረገጽ ላይ የሚገኝ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ትዝታ በላቸው በአርትኦቱ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። ደህና ደሩ።
ያገዙን